ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እነሆ በምህረቱ ባለጸጋ የሆነ እግዚአብሔር አምላካችን በእያንዳንዲቱ ቀን እየጠበቀንና እየደገፈን ዛሬም ደግሞ ሳይጠየፈን በበደላችን በኃጢአታችን እነሆ እንደ መንጋደዳችንና እንደ መንወላገዳችን ብዛት ሳይፈርድብን ዛሬም ደግሞ በዚህች ምሽት በፍቅር ዓይኖቹ ያየን በቃሉ ማድ ፊት ሁላችንንም በእያለንበት ስፍራ ሰብስቦናል። እግዚአብሔር የተመሰገነ ይሁን። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። የእግዚአብሔር ምሕረት ባይበዛልን ኖሮ አንዲቷን እርምጃ እንኳን በእውነት በጥበባችንና በራሳችን ብልጠትና ዕውቀት ፈጽሞ መራመድ አንችልም ነበር። በእያንዳንዱ ቀን ባለፉት ጊዜያት ከሰኞ እስከዚህች ቀን ድረስ ማለቴ ነው እግዚአብሔር እየተናገረን እያስተማረንና እየገሰጸን ቅን የሆነችውን መንገዱንም ሲያሳየን ነበር። ሕይወታችንን በየቀኑ እያበለጸጋት ነው ከነበርንበት ከጨለማ ኑሮ ወደ ብርሃን ኑሮ ደግሞ ያመጣን ልጁ ጌታ ኢየሱስ ክርስቶስ ነው። ስሙ ይባረክ። ያለፍኩባቸውን የክርስትና ሕይወት ዘመኔን ስመለከታቸው በእግዚአብሔር በእውነት እዚህ ላይ ሆኜ ይህችን ቀን ማየቴ ደግሞ ያስደስተኛል። እግዚአብሔርንም ከፍ ከፍ አደርጋለሁ። ያንን የጨለማ ዘመን እግዚአብሔር አምላኬ ያሳልፎ ደግሞ እንደገና ወደ ብርሃን አምጥቶ ፍሬውን በውስጤ እየዘራ ደግሞ አበባው ፈክቶ ዛሬም በኢየሱስ ክርስቶስ ደስ ይለኛል። የጨለማው ጊዜ አልፏል። አምላኬ እነሆ በርሱ ተደግፌ እነዚያን ቀናት ሁሉ እንዳልፍ የመከራ ቀናትን ሁሉ እንድሻገር አድርጎኛል። እናንተንም እንዲሁ እየደገፈ እግዚአብሔር አምላኬ ደግሞ ለዚህች ምሽት ደግሞ እንድትበቁ አድርጓችኋል። ነገንም እንደሚያራምደን እኔ ባለሙሉ ተስፋ ነኝ። አዎ ከፊት ለፊታችን ብርሃኑ ኢየሱስ ክርስቶስ አለና ምንም የሚያስፈራን ነገር የለም። ያበበው ነገር ደግሞ ፍሬን ማፍራት አይቶምና ደስ ሊለን ይገባል። እንዲህ ብንልስ ኢየሱስ ክርስቶስ ታሪካችንን ለውጧል። ስሙን ለዚህም ደግሞ ከፍ ከፍ ልናደርግ ዘንድ ይገባናል። እግዚአብሔር አምላካችን ከጨለመው ሕይወት ከደበዘዘው ሕይወት ወደ ድንቅ ብርሃኑ ደግሞ ወደሚደነቀው ብርሃኑ ደግሞ አምጥቶናልና በጌታ በኢየሱስ ክርስቶስ ደስ ይለናል። ሃሌሉያ። እንልቤ በዚህ ዝማሬ ስላገለገሉን ባሉበት ስፍራ እግዚአብሔር አምላካችን ኑሯቸውን አገልግሎታቸውን ይባርክ። እናመስግን። እግዚአብሔር አባቴና አምላኬ ሆይ፣ የኔንም የወንድም ያለማየውንም የወገኖቼን የታላላቆችና የታናናሾችን ሕይወት ተመልክተሃልና እናመሰግንሃለን። በአንተ ደስ ያላለው እግዚአብሔር ሆይ፣ በአንተ ብርሃንን ያላየ፣ በአንተ ዓለምን ያላሸነፈ፣ በአንተ ክፉን ያላለፈ ማን አለ? ኦ ጌታ ሆይ፣ ምርኩዛችን መደላደያችንና መኩሪያችን ሆነሃልና እናመሰግንሃለን። ዛሬ ሰረቁ፣ አመነዘሩ፣ ዋሹ ተብለን አንከሰስም። ጌታዬና አምላኬ ሆይ፣ አንተን በማምለካችን አንተን በመከተላችን ሰዎች ቢጠሉን እንኳ ደስ ይለናል። ፍቅርህ ሲገባቸው በመስቀልህ ስር ደግሞ ይወድቃሉ። ያለፈውን ጊዜ ደግሞ እግዚአብሔር እያሳያቸው እየተጸጸቱ በአንተ ፊት በንስሐ ደግሞ ይቀርባሉ። አምላኬ ሆይ፣ አንተ የማረካትን አንተ የለወጥካትን ሕይወት ከእንግዲህስ ወዲያ ማን ይከሳታል? አቤቱ ጌታዬ ሆይ፣ መግቢያችን አምሯል፣ መውጫችን አምሯል፣ የምንውልበት ስፍራ ሁሉ አምሯል። በአንተ ደስ ይለናል። ኦ ጌታ ኢየሱስ ክርስቶስ፣ የሕይወትን ጣዕምና ለዛ ያወቅነው በአንተ ነው። ክብር ለስሜ ይሁን። እግዚአብሔር አምላካችን ሆይ፣ በዚህች ምሽት ደግሞ ድንቅ ከሆነውና ዘላለማዊ ከሆነው ቃል ታላቅን ነገር እንድታሳየንና እንድታስተምረን እንለምንሃለን። አዎ አባቴና አምላኬ ሆይ፣ እኔ ባሪያህ ደግሞ ታምኜ ወደ አንተ ጸልያለሁ። ወገኖቼ ባሉበት ሁኔታ ባሉበት ስፍራ እንድትገናኛቸው ለእነሱ ደግሞ የሚሆነውን ቃል አለህና ከእኔ ከአበበ ከሥጋና ከደም እግዚአብሔር ሆይ አንዳችን ነገር ቀላቅዬ እንዳልናገር፣ ነገር ግን ለወገኖቼ ለልጆች ደግሞ ይረባ ዘንድ እግዚአብሔር ሆይ አንተ ዘላለማዊ ማድ አለህና ከዚህ ማድ ደግሞ እንድትመግባቸው ለምንሃለሁ። አስተማሪውን መንፈስ ቅዱስ ልከህ ደግሞ ለእያንዳንዳችን ተናገረን። በቤት ውስጥ እግዚአብሔር ሆይ ተተክለን ፍሬ የምናፈራልህ ሰዎች አድርገን እንጂ እግዚአብሔር ሆይ እየጫጭን እነሆ እየቀጨጭን ደግሞ እንዳንከሳ እግዚአብሔር ሆይ ተጥለንም ደግሞ ወደ ሳቱ ባር እንዳንጣልና በዚያም እንዳንጠፋ ጠብቀን ለዘላለሙ በልጅህ በጌታ በኢየሱስ ክርስቶስ ደም። አቤቱ ጌታችን ሆይ፣ ኑሮ ያለ አንተ መራራ ነው። መውጫውም መግቢያውም ሁሉ ጨለማ ይሆናል፣ እንቅፋት የበዛበት ይሆናል። አንተ ስትቀድምልን ደግሞ መንገዳችን እግዚአብሔር እየተደላደለ ይሆናል። ዛሬም ነፍሳችን ወደ አንተ ትጣራለች። ዛሬም ነፍሳችን በአንተ ላይ ትደገፋለች። እግዚአብሔር ሆይ ለሚያዩን በምንሰራበት ስፍራ ሁሉ በተሰማራንበት ስፍራ ሁሉ እግዚአብሔር ሆይ በእውነት እግዚአብሔር ሆይ ለሌሎች ጥቅም አድርገን ለሌሎች መድኃኒት አድርገን ለዚህም ደግሞ የእኛን ሕይወት ለመሥራት ጊዜ አይፈጅብህም፣ አቅምም አያንስህም። እነሆ ብዙ በጀትና ገንዘብ እግዚአብሔር ሆይ ተፈልጎ የገሌን ሕይወት እሠራለሁ ነገር ግን ገንዘብ አጥቻለሁ ብለ እግዚአብሔር ሆይ እየየ አትልም፣ ወደ ባለ ሥልጣንም አትሮጥም። አንተ ባለሙሉ ሥልጣን ነህና እግዚአብሔር ሆይ የአንተ አምባሳደሮች አድርገን ባለንበት ስፍራ በእውነት እግዚአብሔር ሆይ የተራበችውን ነፍሳችንን የተጠማችውን ሕይወታችንን በዚህች ምሽት ተመልክተ ደግሞ እንድሠራን ራሳችንን በፊት እንጥላለን። ሰምተናል፣ ሁሌም ደግሞ ትሰማናለህና እጅግ ደስ ይለናል። በጌታችንና በመድኃኒታችን በኢየሱስ ክርስቶስ በቀኝ ባስቀመጥከው በአንድ ልጅ ስም ወገኖቼ እግዚአብሔር አምላካችን በዚህች ምሽት በእውነት እያንዳንዳችንን እንደሚመለከትን ያምናለሁ። ጌታዬና አምላኬ ደግሞ ለታምሩና ለዘለቀ ለግርማዬና ለተፈራ እንዲሁም ደግሞ ለተለያያችሁ ሰዎች አዎ ማዳዘጋይቷል። እግዚአብሔርን ምን ይሳነዋል? እያንዳንዳችን እንደተዘጋጀልን መጠን ደግሞ ቀርበን መመገብ የኔና የናንተ ፈንታ ነው። እግዚአብሔር ለኤርሚያስ አብልቶ ለታምሩ ደግሞ አይከለክለውም። እግዚአብሔር ማዱ ሰፊ ነው፣ ቸርነቱም ብዙ ነው፣ ለልጅም ልጅ ናትና በዚህ ውስጥ ደግሞ እኔና እናንተ መካተት መቻል አለብን። እግዚአብሔር አምላካችን ስለማያበላልጥና ስለማያዳላ ስሙ ለዘላለም የተመሰገነ ይሁን። ባለፈው ምሽት ክፍለ ጊዜ ጥናታችን ወገኖቼ የምዕራፍ 36ን ትምህርት ማጠናቀቃችን ይታወሳል። ዛሬ ደግሞ የምዕራፍ 37ን ትምህርት አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ 37ን ተመልከቱ። የዚህ የምዕራፍ 37 አብይ ሐሳቡ ባስልኤል ጽላቱን ፈጠን በሉ ጽላቱን የስሬት መግደኛውን የስሬት መክደኛውን የገጽ ህብስቱን የገጽ ህብስቱን መቅረዙን የዕጣን መሠዊያውን ሠራ የዕጣን መሠዊያውን ሠራ የቅባት ዘይቱን የቅባት ዘይቱን እንዲሁም ጣፋጩን ዕጣን አዘጋጀ የሚሉት በዚህ በምዕራፍ 37 ውስጥ አጥራ አድርገን የምንመለከታቸው አብይ ሐሳቦች ናቸው። በዚህ ምዕራፍ ውስጥ ያሉት ነገሮች ሁሉ ቀደም ብለን በተመለከትናቸው ክፍሎች ውስጥ ተጠቃለዋል ማለትም ባለፈው ምሽት ክፍለ ጊዜ ጥናታችን በተመለከትናቸው ማለት ነው። ጠቅላላ ሐሳቡን በድጋሚ ከማቅረብ ይልቅ ዋና ዋና ናቸው የምንላቸውን ነገሮች ብቻ በዚህ ክፍል ውስጥ አብረን እንመለከታለን። እስቲ የመገናኛውን ድንኳን እቅድ በተመለከተ የሚያወሳውን ባጭሩኒ በመገናኛው ድንኳን ውጫዊ አደባባይ የምናገኛቸው ሁለት ነገሮች የናሱን መሠዊያና የመታጠቢያውን ገንዳ ነው። ይህንን በተመለከተ ባለፉት ጥናቶቻችን በስፋት ተመልክተናቸዋል። ወደ ቅድስቱ ስንገባ ደግሞ ሶስት ነገሮች ይታዩናል። እነርሱም የወርቁ መቅረዝ፣ የገጽ ብስትና የዕጣኑ መሠዊያ ናቸው። በቅድስተ ቅዱሳን ውስጥ የቃል ኪዳኑ ታቦትና የስርየት መክደኛው ይገኛሉ። የመገናኛው ድንኳን ሶስት ክፍሎች አሉት። ሶስት በሮችም ነበሩት። የመጀመሪያው በመገናኛው ድንኳን ዙሪያ ባለው የናይለን መጋረጃ በኩል ወደ መቅደስ የሚያደርሰው በር ሲሆን ሦስተኛው ደግሞ በስርየት ቀን ሊቀ ካህኑ ብቻ ወደ ቅድስተ ቅዱሳን የሚገባበት በር ናቸው። ወደ ቅድስተ ቅዱሳኑ ይገባና ሊቀ ካህኑ በስርየት መክደኛው ላይ ደም ይረጫል። የመገናኛው ድንኳን ቁሳቁሶችን በተመለከተ ደግሞ ሲያወሳ ስለ ክርስቶስ ማንነትና ሥራ አስደናቂ ምሳሌ የሚሆኑን ሰባት ነገሮች በዚህ ውስጥ መኖራቸውን እንመለከታለን። ማለትም በመገናኛው ድንኳን ውስጥ መሆናቸውን ነው የምናየው። የናሱ መሠዊያ የኃጢአት ይቅርታ ያገኘንበትን የክርስቶስን መስቀል ያመለክታል። ልብ በሉ፣ የናሱ መሠዊያ የኃጢአት ይቅርታ ያገኘንበትን የክርስቶስን መስቀል ያመለክታል። መታጠቢያው በደሙ እንዳጠበንና የእርሱ እንዳደረገን ያመለክታል። መታጠቢያው ደግሞ በደሙ እንዳጠበንና ፈጠን በሉ በደሙ እንዳጠበንና የእርሱ እንዳደረገን ያመለክታል። መቅደሱ ደግሞ የአምልኮ ስፍራ ነው። በውስጡ የዓለም ብርሃን የሆነው የክርስቶስ አይነተኛ ምሳሌ የሆነውን የወርቅ መቅረዝ እናገኛለን። የገጹ ህብስት ክርስቶስ የምንመገበው የሕይወት እንጀራ እንደሆነ ይናገራል። ፈጠን በሉ። የገጹ ህብስት ክርስቶስ የምንመገበው የሕይወት እንጀራ እንደሆነ ይናገራል። የዕጣኑ መሠዊያ ደግሞ የጸሎት ስፍራ ነው። ክርስቶስ አማላጃችን እንደሆነም ይናገራል። አማላጃችን ማለትም የሚጸልይልን ክርስቶስ አሁን ያለው በሰማይ ነው። ከዕብራውያን መልእክት እንደምንመለከተው የዕጣኑ መሠዊያ የሚገኘው በቅድስተ ቅዱሳን ውስጥ ነው። ልብ በሉ፣ የዕጣኑ መሠዊያ የሚገኘው በቅድስተ ቅዱሳን ውስጥ ነው። እግዚአብሔርን የሚያመልኩ አማኞች ወደ ቅድስት ይመጣሉ። አምልኮ ኑዛዜን፣ ምስጋናን፣ ምልጃንና ልመናን ሁሉ ያጠቃልላል። እነዚህ ሁሉ የሚደረጉት ደግሞ በቅድስት ነው። የዓለም ብርሃን ከፈለግህ ወደ ውጪ መውጣት ይቻላል። ከመቅረዙ የሚወጣውን ብርሃን ከፈለግህ ወደ ቅድስት መግባት አለብህ። ክርስቶስን የምታገለግለው በዓለም ጥበብ ሳይሆን በእግዚአብሔር ቃል ብርሃን ነው። ቅድስተ ቅዱሳን በእግዚአብሔር ፊት የቆመውን ክርስቶስን ያሳየናል። ተመልከቱ፣ ቅድስተ ቅዱሳን በእግዚአብሔር ፊት የቆመውን ክርስቶስን ያሳየናል። ፈጠን እያላችሁ ነጥቦቹን ጻፉ። ወደ ጸጋ ዙፋን እንድንመጣ የዕብራውያን መልእክት ያሳስባል። የስርየት መግደኛውም የሚያመለክተን ይህንን ነው። ጸጋን በሚያስፈልገንም ጊዜ የሚረዳንን ምሕረት የምናገኘው ከዚሁ ነው። ክርስቶስ ወደዚህ ምድር በመጣበት ጊዜ የመገናኛው ድንኳን ሲያመለክት የነበረውን ምሳሌ ከመፈጸሙም ሌላ አንድ በጣም ያልተለመደ ነገርንም አድርጓል። ምንጊዜም ቢሆን የመገናኛው ድንኳን የሚተከለው ሜዳ ላይ ነው። ምሰሶዎቹና ሳንቃዎቹ ሁሉ በመጋጠሚያው እንዲያያዙ ይደረጋል። በኢየሱስ መምጣት ግን ነገሩ የተለየ መልክ ያዘ። እኛን ለማዳን ክርስቶስ በመስቀል ላይ ሞተ። ደህንነታችንን እንደ ተጠበቀ ለማቆየት አሁን ያለው በሰማይ ነው። ጌታችን በዚያ በአባቱ ቀኝ ቁጭ ብሎ ስለ እኔና ስለ እናንተ ኃጢአት ይማልዳል። ቅድስተ ቅዱሳኑ ያለውም በሰማይ ነው። ዛሬ እግዚአብሔርን ፍለጋ ወደ ተለያዩ ሕንፃዎች አንሄድም። በማንኛውም ሰው በኩል ወደ እርሱ መምጣት አይቻልም። ወደ እግዚአብሔር መምጣት የሚቻለው ወገኖቼ በልጁ በኢየሱስ ክርስቶስ አማካይነት ብቻ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰውም መካከል ያለው መካከለኛው ደግሞ አንድ ነው። እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይለናል። ስለዚህ አማላጃችሁ ማን ነው ወገኖቼ? እዚህ የምዕራፍ 37 ትምህርት እዚህ ላይ ያበቃል። ጊዜ ሲኖራችሁ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ን ተመልከቱ። አሁን ደግሞ በቀሪው ሰዓት ከፊሉን የምዕራፍ 38ን ትምህርት አብረን እንመለከታለን። አሁንም ቢሆን በዚህ ምዕራፍ የምንመለከተው ስለ መገናኛው ድንኳን ነው። ይህንን መገናኛ ድንኳንን በተመለከተ ሰፋ ያለ ትምህርት
ካለፉት ሳምንት ጀምሮ ኖስን መለከት ቆይተናል። ከምዕራፍ 25 ጀምሮ የመገናኛው ድንኳን ሥራ ዕቅድ በዝርዝር ተሰጥቷል። አሁን ደግሞ ባስሌልና ረዳቶቹ የመገናኛውን ድንኳን ሥራ ጀምረዋል። እንደምገምተው ምዕራፍ 38 ምንም እንኳ አንዳንድ ያልተጠናቀቁ ነገሮች ቢኖሩም የመገናኛው ድንኳን ተሰርቷል። ይህ ምዕራፍ ይበልጥ ትኩረቱን የሚሰጠው ለውጪው አደባባይ ነው። ከኦሪት ዘኍልቍ እንደምንመለከተው ወይም እንደምናየው የደመናው አምድ ሲነሳ እስራኤላውያን ጉዞ ይጀምሩ ነበር። ከሕዝቡ ፊት እየሄዱ የሚመሩት ታቦቱን የተሸከሙት ካህናት ነበሩ። ደመናው ሲያርፍ እስራኤላውያንም እንዲሁ ከጉዞአቸው ያርፉ ነበር። ባረፉበት ስፍራ የመገናኛው ድንኳን ይተከላል። በወርቅ የተለበጡት ሳንቃዎች በዙሪያው ይደረጋሉ። የመገናኛውን ድንኳን አጽንተው የሚያቆሙት መሎጊያዎች በየቀለበቱ ይሰካሉ። በሳንቃዎቹ ዙሪያ ደግሞ ከበፍታ፣ ከፍየል ጠጉር፣ ከቀይ አውራ በግ ቁርበት፣ ከአቆስጣ ቁርበት የተሰሩ መጋረጃዎች ይደረጋሉ። የመገናኛው ድንኳን ውበት ይበልጥ ጎልቶ የሚታየው አስተውሉ፣ የመገናኛው ድንኳን ውበቱ ይበልጥ ጎላ ብሎ የሚታየው በውስጡ ሲሆኑ ነበር። በውስጡ ያሉ ነገሮች ሁሉ ስለ አምልኮ፣ ስለ ምስጋና፣ እግዚአብሔርን ከፍ ከፍ ስለ ማድረግ የሚናገሩት ነገር አላቸው። በበፍታ መጋረጃዎች የተጋረደው የውጪው አደባባይ 100 ክንድ በ50 ክንድ ሲሆን የናሱ መሠዊያና መታጠቢያው የሚገኙት በዚሁ ስፍራ ነበር። ኃጢአት መልስ የሚያገኘው እዚህ ቦታ ላይ ነው። ካህኑ ኃጢአተኛውን እየመራ ወደ አደባባዩ ይወስደዋል። እርሱ ራሱ ባመጣው በግ፣ ፍየል ወይም በሬ ራስ ላይ እጆቹን እንዲጭን ያደርጋል። ከዚያ በኋላ እንስሳው ይታረድና ካህኑ መሥዋዕት አድርጎ ያቀርበዋል። ወደ ቅድስት ከመግባቱ በፊት ካህኑ በናሱ መታጠቢያ ይታጠባል። አስተዋላችሁ? ወደ ቅድስት ከመግባቱ አስቀድሞ ካህኑ በናሱ መታጠቢያ ይታጠባል። በቅድስት ውስጥ የሚገኙ ሦስቱ ነገሮች የወርቁ መቅረዝ፣ የገጽ ብስትና የጣኑ መሠዊያ ናቸው። ይህንን ቀደም ብለን ተመልክተናል። ቀጥሎ ደግሞ ቅድስትን ከቅድስተ ቅዱሳን የሚለየው መጋረጃ ይገኛል። ልብ በሉ፣ ቅድስትን ከቅድስተ ቅዱሳን የሚለየው መጋረጃ ደግሞ ይገኛል። ማንኛውም ካህን ይህን መጋረጃ አልፎ ለመሄድ አይደፍርም። ስለ ራሱና ስለ ሕዝቡ ኃጢአት መሥዋዕት ለማቅረብ በዓመት አንድ ጊዜ ብቻ ወደ ቅድስተ ቅዱሳን መግባት የሚችለው ሊቀ ካህኑ ብቻ ነው። የቃል ኪዳኑ ታቦትና የስርየት መክደኛው የሚገኙት በቅድስተ ቅዱሳን ውስጥ ነው። ስለሚቃጠል መሥዋዕት መሠዊያን የሚያወሳው ቁጥር 1 ነው። ምዕራፍ 38 ቁጥር 1ን ተመልከቱ። ርዝመቱ 50 ክንድ፣ ወርዱም 5 ክንድ ለሚቃጠል መሥዋዕት የሚሆኑ መሠዊያን ከግራር እንጨት አደረገ። 4 ማዕዘንም ነበረ፣ ከፍታው 3 ክንድ ነበረ ይላል። በርሱ መሠዊያ ላይ በሚቀርበው መሥዋዕት አማካይነት ኃጢአት ተገቢ ቅጣቱን ያገኛል። የግለሰብም ሆነ የሕዝብ ኃጢአት መፍትሔ የሚያገኘው እዚህ ስፍራ ነው። ከዚህ መሠዊያ በቀር ሌላ መሠዊያ አይሠራም። ሰዎች ወደ እግዚአብሔር የሚቀርቡት በዚህ መንገድ ሲሆን ሌላ ቦታ የሚሠራ መሠዊያ እግዚአብሔርን እንደ መስደብ ነበረ የሚቆጠረው። ኃጢአት መፍትሔ የሚያገኝበት ስለሆነ የክብር ቦታ አለው። አንድ ሰው በመጀመሪያ ወደ ናሱ መሠዊያ ካልመጣ በስተቀር አምልኮም ሆነ በረከት አይኖርም። በመሠዊያ ላይ ያለው ቀንድ ኢየሱስ ክርስቶስ ሰዎችን ከኃጢአት ለማዳን ስላለው ኃይል ይናገራል። ልብ በሉ፣ በመሠዊያው ላይ ያለው ቀንድ ኢየሱስ ክርስቶስ ሰዎችን ከኃጢአት ለማዳን ስላለው ኃይልና ብርታት ይናገራል። ወደዚህ መሠዊያ እንዴት መምጣት እንደሚቻል ብዙ መመሪያዎች ተሰጥተዋል። ዋናው አስፈላጊው ነገር ግን ኃጢአት መፍትሄ የሚያገኝበት ስፍራ መሆኑ ነው። እስቲ ቁጥር 8ን አለፍ ብለን ደግሞ እንይ። የመታጠቢያ ሳህንና መቀመጫውንም በመገናኛው ድንኳን ደጃፍ ከሚያገለግሉ ከሴቶች መስታወት ከናስ አደረገ ይላል። መስታወቱ የሚሰራው በጣም ከተወለወለ ናስ ነበር። እንደ ዛሬዎቹ ሴቶች ሁሉ በዚያ ዘመን የነበሩ ሴቶችም በሚሄዱበት ሁሉ መስታወት ይዘው ነበር የሚጓዙት ወይም የሚሄዱት። ሴቶች ዛሬም ቢሆን ያው ናቸው ማለት ነው። መታጠቢያው የተሰራው ከእንዲህ ያሉ መስታወቶች ነበር። መስታወቱ የእግዚአብሔርን ቃል ይወክላል። ልብ በሉ፣ ሴቶቹ የያዙት መስታወት የሚወክለው የእግዚአብሔርን ቃል ነው። አንድን ሰው መንጻት እንዳለበት የሚያሳየው የእግዚአብሔር ቃል ነው። ካህናቱ ታጥበው እንዲነጹ ነበር የናሱ መታጠቢያ በዚያ ስፍራ የተቀመጠው። ዛሬም ቢሆን ተመሳሳይ ነገር ነው። ከቤታችን የሚገኘው መስታወት ወይም በእጃችንም ይዘን የምንገኘው መስታወት ምንጊዜም ቢሆን ከፊት ለፊታችን ሆኖ ቆሻሻ ነገሮችን ወይም እኛ ለማየት የፈለግነውን ነገር ያሳየናል። ከመስታወቱ በታች ደግሞ ምንጊዜም አይታችሁ ከሆነ መታጠቢያ ገንዳ አለ። አሁን አንዳንድ ከተማ ስትሄዱ፣ በሰለጠነ ከተማ ወይም በሰለጠነ አገር በግርግዳ ላይ መስታወት አለ። ከመስታወቱ ዝቅ ብሎ ደግሞ ምን አለ? የመታጠቢያ ገንዳ አለ፣ እጃችንን ፊታችንን የምንታጠብበት። መስታወት ከድፍ ሊያነጻ አይችልም። ልብ በሉ፣ መስታወት እድፉን ያሳየናል እንጂ ከድፍ አያነጻንም። ሕግም ሰውን ማዳን አይችልም። ልብ በሉ፣ ሕግም ቢሆን ሰውን ማዳን አይችልም። የፈለጋችሁትን ያክል ሰውነታችሁን ወገኖቼ በመስታወቱ ልታሹበት ትችላላችሁ፣ ነገር ግን እድፉን ማስወገድ ፈጽሞ አይችልም። የኔና የእናንተን እድፍ ማስወገድ የሚችለው የእግዚአብሔር ቃል ብቻ ነው። እኔና እናንተ በእግዚአብሔር ቃል ውስጥ ራሳችንን ስንመለከት፣ ከእግዚአብሔር ቃል አኳያ ራሳችንን ስንመዝንና ስንፈትን በደላችንን ማየት እንጀምራለን። ራሳችን በደለኞች እንደሆነ አድርገን እንቆጥራለን። ያን ጊዜ በፊቱ ወድቀን አምላኬ ሆይ ይቅር በለኝ፣ በልጄ በጌታ በኢየሱስ ክርስቶስ ደምም እጠበኝ እንላለን። ለእኔና ለእናንተ መዳን ብቸኛው መንገድ እግዚአብሔር ያዘጋጀው ይሄ ብቻ ነው። ስሙ ለዘላለም ይክበር ይመስገን። ደህና አደሩ። አምላኬ ምሕረቱ
Let's go. Love you, man.